40 ቁጥር 31 ላይ ያለውን ቃል ሁላችንም የምናቀው ቃል ነውና ይሄንን ቃል ከቁጥር 27 ጀምሬ አነብና እግዚአብሔር መንፈስ ቅዱስ ያስተምረናል። ክብር ለኢየሱስ ክርስቶስ ይሁን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ያዕቆብ ሆይ፣ እስራኤልም ሆይ፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። እግዚአብሔር ቃሉን እንዲያስተምረን እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ እናከብርሃለን። ጌታ ሆይ ከያለንበት እያንዳንዳችንን ምሕረትህንና ቸርነትህን ጥበቃህን አብዝተህ እግዚአብሔር አምላኬ ሆይ በሰላም በጤንነት አቆይተህን በፊትህ ሰብስበህናልና በጌታ በኢየሱስ ክርስቶስ ስም ስለረዳህን እናመሰግንሃለን። በዚህ ሰዓት ደግሞ እግዚአብሔር መንፈስ ቅዱስ አንተ በመካከላችን አለ። እውነተኛ አስተማሪ አንተ ነህና ቃልህን እንድታበራልን፣ ቃልህን እንድታስተምረን፣ እንድትናገረን፣ እንድትመክረን ጌታ ሆይ የበለጠ ወደ አንተ እቅፍ የምንጠጋበትን ኃይልና ጉልበት እንድታበዛልን በክርስቶስ ኢየሱስ ስም ጸልያለሁ። ማንኛውም የጠላት ሀሳብና ፈቃድ ቃልህን ሰምተን እንዳንኖርበት የሚለቅም በተለያየ መልኩ ከውስጣችን የሚያጠፋ የክፋት ኃይላት ሁሉ በስም ስልጣን የተመታ ይሁን። እግዚአብሔር ሆይ ክብርን ሁሉ ላንተ እንሰጥሃለን፣ በጌታ በኢየሱስ ክርስቶስ ስም አሜን። በዚህ ክፍል ላይ እንግዲህ የሰጠሁት ርዕስ ዕለት ዕለት የታደሰ ወይም ደግሞ የሚታይ ህይወት ይኑረን በሚል ነው። እንግዲህ ለምንድን ነው ዕለት ዕለት የታደሰ ወይም ደግሞ የሚታይ ህይወት ይኑረን ብለን ያልን እንደሆነ በመጀመሪያ ቤተሰብ ያየናል፣ ልጆቻችን ያዩናል፣ እህት ወንድሞቻችን ያዩናል። በእኛ ላይ የተጠራ አንድ የከበረ ስም አለ። ያ ስም መሰደብ የለበትም፣ ያ ስም መነቀፍ የለበትም እንዴ የሚል ነገር ከሌሎች አፍ መውጣት የለበትም። ስለዚህ እግዚአብሔር አምላክ የተባረከ የተመሰገነ ይሁን። ቤተሰብ ስለሚመለከተን ሁል ጊዜ የታደሰ ለምን ሁሉ በድሏል የእግዚአብሔር ክብር ጎሎታል ስለሚል የእግዚአብሔር ቃል ዕለት ዕለት እየታደስን ዕለት ዕለት እየተለወጥን በእግዚአብሔር ፊት መኖር ስላለብን ነው። ሁለተኛው ደግሞ ማን ያየናል? ስራ ቦታ ወይ ትምህርት ቤት ወይ ደግሞ በአካባቢያችን ያሉ ያዩናል። ሶስተኛው ምዕመን ያየናል። ሌላ እስቲ አንድ የሚያየንን የሚነግረኝ፣ አንድ የሚያየን ሌላ የሚያየን ማን ያየናል? እሺ፣ እግዚአብሔር ያየናል። ሌላ ደግሞ ማን ያየናል? ጠላትም ያየናል። አያችሁ፣ ጠላትም ሁል ጊዜ እንደሚያገዛ አንበሳ ምን ያደርጋል ነው የሚለው፣ ዙሪያችንን ይዞራል ይላል። ደከም ሲለን ሊያገኘን፣ ፈረስ ሲል በፈረሰው ሊገባ። አያችሁ፣ ስንበሳጭ ስናጉረመርም ከእግዚአብሔር ሀሳብና ፈቃድ ወጣ ስንል ሊገባ፣ ሁል ጊዜ አይኖቹ በኛ ላይ ናቸው። ስለዚህ ዕለት ዕለት እየታደስን እየተለወጥን መኖር አለብን ማለት ነው። እንግዲህ ትንቢተ ኢሳያስን ስንመለከት ከፊት ያለው ከምዕራፍ 1 እስከ 39 ድረስ ያለው ክፍል ስለ ፍርድ ኢየሩሳሌምን ለሚያጠፋው ፍርድ በእርግጥ እንደሚሆን በእርግጥ እንደሚፈጸም ይናገርና ያሳውቅና ስለዚህ በባቢሎን እንደተማረከች አድርጎ የሚናገር ክፍል ነው። ነገር ግን በምርኮ ያሉትን ደግሞ በተለያየ ማጽናናት ያጽናናቸዋል። ምን እያለ ነው የሚያጽናናቸው? የእግዚአብሔር ታላቅነት፣ የእግዚአብሔር ኃያልነት ከምድራዊ ነገስታት፣ ከምድራዊ መኳንንት፣ ከምድራዊ ባለስልጣን የበላይ ነው። የእግዚአብሔር ታላቅነት በምድር ላይ ከምታዩቸው ኃያልና ታላላቆች ጋር እኩል አይደለም። እግዚአብሔር ኃያል ነው፣ ክንዱም ብርቱ ነው። የሰው ስጋ ክንድ ነው ያለው አይደለ? እንደዛ ነው ያለው ሕዝቅያስ። የሰናክሬም ንጉስ ሊወጋቸው ለእኔ ተገዙ አምላካችሁን እያለ ሕዝቅያስ አያስታችሁ ሲል ሕዝቅያስ ምንድን ነው ያለው? የእኛ አምላክ የስጋ ክንድ የለውም። ስለኛ የሚዋጋ ስለኛ የሚቆም ብርቱና ኃያል ክንድ ያለው ነው። ሰናክሬም ግን ምንድን ነው? የስጋ ክንድ ነው ያለው፣ የሚሰበር የሚሞት የሚጠፋ ክንድ ነው ያለው። ስለዚህ እግዚአብሔር አምላካችሁ ትልቅ ነውና የእግዚአብሔርን ታላቅነት እንደ ቀላል ነገር እንዳታዩት እያለ ይናገራቸዋል። ሁለተኛው ደግሞ በምርኮ ሀገር ያሉ አይሁዶች ወደ ሀገራቸው እንደሚመለሱ ደግሞ ትንቢትን እየተናገረ የምክር ቃል፣ የሚያጽናና ቃል፣ አይዟችሁ በዚህ ተማርካችሁ ባላችሁበት ሀገር ላይ አትቀሩ፣ ትመለሳላችሁ፣ ወደ ምድራችሁ ትመለሳላችሁ እያለ ይናገራቸዋል። ሶስተኛው ደግሞ ሊመጣ ያለው የእግዚአብሔር አገልጋይ ሊመጣ ያለ የእግዚአብሔር አገልጋይ አለ። እሱን በማመልከት ይህ ደግሞ አገልጋይ እውነተኛ ሕያው አገልጋይ ነው። በእግዚአብሔር መንፈስና ኃይል ይመጣል። ጽድቅን ያደርጋል። ሕዝቡን ከባርነት ነፃ ያወጣል። ስለ ኃጢአታቸው ይሞታል። ማን ነው እሱ? ይሄ እግዚአብሔር አገልጋይ ማን ነው? ኢየሱስ ክርስቶስ እንደሚመጣ እየነገራቸው ያጽናናቸዋል። ከዛ እንግዲህ ወደዚህ ክፍል በምንመጣበት ጊዜ ምን ብሎ ይላል? መጨረሻ 31 ቁጥር ላይ እግዚአብሔርን በመተማመን የሚጠባበቁ ይላል። እግዚአብሔርን ተስፋ እያደረጉ የሚጠባበቁ እነዚህ ካልኳችሁ ከሰጠኋችሁ ከተስፋዎቹ ሁሉ ምንም አይጎልበትም። ሊመጣ ያለውን የእግዚአብሔርንም አገልጋይ በተስፋ ሊገናኘው ይችላል። በእምነትም ቢቀበለው ሊያየው ይችላል እያለ ይናገራል። ስለዚህ እግዚአብሔርን በተስፋ መጠበቅ ማለት ምን ማለት ነው ብለን ያልን እንደሆነ እግዚአብሔርን በተስፋ መጠበቅ ማለት የእግዚአብሔርን ፈቃድ ማወቅና ፈቃዱን ለመፈጸም መትጋት ማለት ነው። አንደኛ እግዚአብሔርን ማወቅ ነው። እግዚአብሔርን ሁላችን እናውቀዋለን፣ ግን ስለ እግዚአብሔር ደግሞ የበለጠ የሚያውቁ ሞልተዋል። እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ በጣም የተለያየ ነገር ነው። አንዳንዶች ስለ እግዚአብሔር መጽሐፍም የሚጽፉ ሰዎች አሉ፣ ግን ስለ እግዚአብሔር አዳኝነት፣ የእግዚአብሔርን ሕያውነት፣ የእግዚአብሔርን ታላቅነት ግን ብትነግሯቸው ምንም ውስጣቸው ምንም ነገር የማይሰማቸው አሉ። ስለዚህ እግዚአብሔርን በመተማመን የሚጠብቁ ሰዎች በእግዚአብሔር ተስፋ የሚያደርጉ ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 3 ላይ ይህንን ቃል አነበዋለሁኝ። አንደኛ ዮሐንስ ምዕራፍ 3 ቁጥር 3 ላይ እንዲህ ይላል፣ በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹህ እንደሆነ ራሱን ያነጻል። እግዚአብሔር ንጹህ ነው። ስለዚህ የእግዚአብሔርን ንጽህና በመውሰድ ራሱን ምን እያደረገ ይሄዳል? እያነጻ ይሄዳል ማለት ነው። እርሱ ንጹህ እንደሆነ ራሱን ያነጻል ይላል። የእግዚአብሔር የአምላካችን ስም የተባረከ ይሁን። እንግዲህ እግዚአብሔርን በመተማመን የሚጠባበቁ ከእግዚአብሔር ጋር አብረው ቁርኝት አላቸው ማለት ነው። የነገው ጨለማ አይታያቸው ወይ የዛሬው ጨለማ አይታያቸውም፣ ነገ ብርሃን ይሆናል ብለው በእግዚአብሔር የታመኑ ሰዎች ናቸው። ዛሬ መከራ ቢኖር ነገ ይሄ መከራ እንደሚያልፍ ያልፋል፣ እግዚአብሔር ያሳልፈኛል ብለው በእግዚአብሔር ተስፋ የሚያደርጉ ናቸው። በምንም ነገር ተስፋ የማይቆርጡ በእግዚአብሔር ነገር ላይ የበረቱ ናቸው ማለት ነው። እንግዲህ ዳንኤል 11:32 ላይ ደግሞ አምላካቸውን የሚያውቁ ሕዝቦች ምን ይሆናሉ? ይበረታሉ። ክብር ለእግዚአብሔር ይሁን። በብርታት የሚቆሙ ናቸው። ስንፍና አያገኛቸው። ተስፋ መቁረጥ አያገኛቸው። በብርታት የሚቆሙ ናቸው። ይበረታሉ ብቻ አይደለም፣ የበረቱበትን ምስጢር ስለሚያውቁት ያደርጋሉም ይላል። የሚያደርጉም ናቸው። የእግዚአብሔር ስም ይባረክ። እንግዲህ ተስፋ የእግዚአብሔርን ፈቃድ ማወቅና ለመፈጸም መጥጋት ከሆነ ያላየነውን ነገር በተሻለ ሁኔታ እናየዋለን ብሎ የሚያምኑ ናቸው። የመኖር ዋስትና ያላቸው ናቸው እንጂ ብዙ ሰው እኮ ራሱን የሚያጠፋው ተስፋ ሲቆርጥ ነው። ነገን ማየት ሲያቅተው ነው። ነገ ምንም ነገር አይኖርም ብሎ በራሱም ይወስናል። ጠላትም ይጨምርለትና ገመድ ያሳየዋል፣ የመሰቀያውን ዛፍ ያሳየዋል፣ ሄዶ ራሱን ያጠፋል፣ ወይም የሚጠጣው መርዝ ያሳየዋል። ለነገ ተስፋ የለው፣ ነገን አይጠብቅም ማለት ነው። መዝሙር 25:35 ላይ አንተን ተስፋ የሚያደርጉ አያፍሩም ይላል። እግዚአብሔርን ተስፋ አድርገን አናፍርም ወገኖች። እኔ በራሴም ህይወት አውቀዋለሁኝ። እግዚአብሔርን ተስፋ አድርጌበት በፍጹም አላፈርኩኝም። ክብር ለኢየሱስ ክርስቶስ ይሁን። እንደውም ተስፋ በቆረጥኩበት ነገር ነው የባሰ ነገሮች ሁሉ ተጨላልመው፣ የባሰ ነገሮች ሁሉ መጥፎ የሚሆኑት። ግን ጌታን ተስፋ ስናደርገው ግን በፍጹም አናፍርም። ክብር ለኢየሱስ ክርስቶስ ይሁን። በሉቃስ 2 ላይ ስንመለከት ስምዖንንና ሐናን እንመለከታለን። ይህን ታሪክ ሁላችሁም ታውቁታላችሁ። የሉቃስ ወንጌል ምዕራፍ 2 ላይ ስም የተባረከ የተመሰገነ ይሁን። ሐናን ነው የምናየው። ከቁጥር 25 ጀምረን ስንመለከት እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር፣ ጻድቅና ትጉህም ነበር፣ መንፈስ ቅዱስም በእርሱ ላይ ነበረ። ይሄ ሰው ትጉ ነው። ትጉ የሆነው ለምንድን ነው? እግዚአብሔርን አውቆ እግዚአብሔርን በተስፋ ይጠብቅ ነበረ። ለምን? ክርስቶስ ኢየሱስን የዓለምን ቤዛ የዓለምን አዳኝ አየዋለሁ ብሎ ይጠብቅ ስለነበረ በትጋት ይጠብቅ ነበረ። መንፈስ ቅዱስም በእርሱ ላይ ነበር። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው፣ እግዚአብሔርንም እየባረከ እንዲህ አለ፦ ጌታ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋለ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉ የሚገልጥ ብርሃን ለሕዝብም ለእስራኤል ክብር ነው ይላል። በቃ ለዓለም ሁሉ ያዘጋጀኸውን ማዳን የዓለምን ሕዝብ ልትቤዥበት ያለውን ምክንያት የሆነውን ይህንን ክርስቶስ ኢየሱስን ላየው ችያለሁ። አሁን እሞታለሁ፣ አሁን መሞትም እችላለሁኝ። ተስፋ አድርጌ የነበረውን በዓይኔ አሳይተኸኛል። ደስ አይልም? ተስፋ ያደረጋችሁት ነገር የጠበቃችሁት ነገር ሳይጨነግፍ መስመሩን ይዞ ቦታ ላይ ሲደርስ ምን ያህል ደስታ ይሰማል። በልጆች ቢሆን፣ በትዳር ቢሆን፣ በስራ ቢሆን፣ ስኬታማ ሲኮን፣ በቃ የጠበቃችሁት ነገር ሲሆን፣ ኪሳራ ሳይኖር ሲቀር በጣም ደስ ይላል። የእግዚአብሔር ስም የተባረከ ይሁን። ቀጥሎ ደግሞ ቁጥር 36 ላይ ከአሴር ወገንም የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይ ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች፣ የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር ይላል። ሐና ደግሞ ስለ ክርስቶስ ኢየሱስ ትጠብቅ ነበር። ሌትና ቀን በመቅደስ አትጠፋም ነበረ። ግን ካየች በኋላ ምንድን ያደረገችው? ትናገር ነበር ይላል። ላላዩት፣ በቃ ላላዩት ወጥታ ስለ ክርስቶስ ኢየሱስ ትመሰክር ነበረ። ስለዚህ ተስፋ የሚያደርጉ ያያሉ፣ እንደገናም ደግሞ ይናገራሉ። ያዩትን ነገር ዝም አይሉም፣ ወጥተው ይመሰክራሉ። ክብር ለእግዚአብሔር ይሁን። ስለዚህ ተስፋ ያላቸው ሰዎች እግዚአብሔርን ራሱን ያውቁታል፣ ያምኑበታል፣ ይታመኑበታል። ስለዚህ ኢሳይያስ ምዕራፍ 40 ቁጥር 31 ላይ እግዚአብሔርን በመጠባበቅ ለሚኖሩ ሰዎች አንደኛ እግዚአብሔርን ያውቁታል፣ እግዚአብሔርን ታምነውት ይኖራሉ። ሁለተኛ እንደምን ይሆናሉ ነው ያለው? እንደ ንስር። እንግዲህ ንስርን ሁላችንም እናውቀዋለን። ንስር አንዳንዶቹ 70 ዓመት ይኖራል ይላሉ፣ አንዳንዶቹ ደግሞ 75 ዓመት ይኖራል ይላሉ። ያም ይሁን ይህም የንስርን ጠንካራነት ምን ያህል ተስፋውን እያደሰ ምን ያህል ተስፋውን እንደገና አድሶ ለመኖር ያለውን ጉጉት የሚያሳይ ነው። እንደገና ንስር ደግሞ የፀሐይ ብርሃን እንኳን አይኖቹን የማትከለለው ፍጡር ነው። አይኖቹ የፀሐይን ብርሃን እንኳን እስከ ማየት እስከ ፀሐይ ብርሃን ድረስ እስከ መሄድ ድረስ የሚደርስ ንስር ነው። በከፍታ ላይ የሚወጣ ነው። ጠላቶቹ እንኳን በላዩ ላይ ቢሰፍሩ እሱ ወደ ላይ ወደ ሰማይ በመብረር አየር አሳጥቶ ከላዩ ላይ እንዲወድቁ የሚያደርግ ፍጡር ነው። ስለዚህ ይሄ ንስር ምን ያደርጋል? 35 ወይ 36 ወይ አንዳንዱ 37 ዓመት ሲሆነው ይሄ የአፉ ማንቁሩ እየተጣመመ እያደገ ወደ ውስጥ ይሄዳልና የሚፈልገውን ነገር ለማደን አይችልም። ላባው ይከብደዋል፣ ያረጃል፣ ለመብረር አይችልም። ጥፍሮቹ ያድጋሉ፣ የእግሩ ጥፍሮች እንደፈለገው ሄዶ ከምድር ላይ እንስሳትን ይዞ ለመብላት አይችልም። በዚህን ጊዜ ምን ያደርጋል? ከፍ ወዳለ ተራራ ይወጣል። ጎጆ መስራትም አይችልም። ለምን? ጥፍሮቹ ደክመዋል፣ ክንፉ ደክሟል፣ ይሄ የሚበላበትም ደክሟል። ስለዚህ ከፍ ወዳለ ተራራ ውስጥ ይሄድና በተራራው ጥግ ላይ ገብቶ ራሱን ይደብቃል። ራሱን ይደብቅና ምን ያደርጋል? ይሄንን የተጣመመውን ማንቁር ከአለት ጋር እየመታ ምን ያህል እንግዲህ ለሱ በጣም አሰቃቂ ምን ያህል አሳማሚ እንደሆነ ተመልከቱ። ቢያመኝም ነገ ተስፋ አለኝ፣ ነገ በህይወት እኖራለሁ፣ ነገ በህይወት እኖራለሁ የሚል ሰው ነው ተስፋን የማይቆርጠው። አይ የራሱ ጉዳይ ካለ እኮ ያው በዛው ይቀራል። እሱም እንደዛ ካለ ይሞታል። በቃ ለምን ምግብ ካልበላ ይሞታል። ስለዚህ ሄዶ ከአለት ጋር እየቀጠቀጠ ይሄንን ከአፉ ላይ ያለውን ማንቁሩን ነቅሎ ይጥለዋል። ከወጣ በኋላ ለመብቀልና እንደ ድሮው ለመሆን 5 ወር ይፈጅበታል። እዛው ጠብቆ በረሃቡም ውስጥ ታግሶ እንግዲህ ምን ያህል ከስቶ በሉ እንግዲህ አንዳንድ ሰው አንድ ወር እንኳን ጾም ጸሎት ሲል ምን ያህል ውልቅ እኮ ነው የሚለው። ስለዚህ እሱም በዛ በረሃብ ውስጥ ታግሶ ልክ ይሄንትኑ ይሄ ያፉ ማንቁር ሲበቅልለት በመጀመሪያ የሚያደርገው ምንድን ነው? ላባዎቹን ይነቃቅላል። ላባውን ነቅሎ 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 ያረጀውን ይጥልና አዲስ ላባ ይወጣለታል። ከዛ በኋላ በእግሩ ላይ ያሉትንም ጥፍሮቹንም እየነቀለ ይጥላል። አዲስ ክንፍ፣ አዲስ ጥፍር ሲወጣለት ከፍ ብሎ መብረር ይጀምራል። ይሄው ረሃብ የታለህ? ችግር የታለህ? ይሄንን ያስረጀህኝ በረሃብ ልትገለኝ ችግር መከራ የታለህ እያለ ከፍ ብሎ መብረር ይጀምራል። ለእኛም እግዚአብሔር ይሄን ያድርግልን። ያልፋል ወገኖች፣ ችግር ያልፋል፣ መከራ ያልፋል። ነገር ግን እግዚአብሔርን ከመታመን ወደኋላ አንበል። እግዚአብሔርን ታምነን የምንቆም ከሆነ ነገሮች ሁሉ ያልፋሉ። በዛ ባስጨነቁን ባስቸገሩን ባስለቀሱን ነገሮች ላይ ደግሞ ከፍ ብለን ምን እናደርጋለን? እንበራለን። ቃሉ ነው የሚናገረው፣ አይታክቱም፣ አይደክሙም፣ ይወጣሉ ነው የሚለው። ይበራሉ፣ ማንም ሊይዝ አይችልም። ከዛ በኋላ ንስርን እስከ 70 ዓመቱ የቀረውን ዓመት በሙሉ እንደበረረ እንዳደነ ጠላቶቹን ሁሉ ከዛ በኋላ እንጃ እያሳደደ ነው የሚይዛቸው። የእግዚአብሔር ስም የተባረከ የተመሰገነ ይሁን። እንግዲህ ተስፋ የሚያስቆርጥ ነገር በሙሉ ጥሎ ጊዜ ፈይቶበታል፣ ዋጋ አስከፍሎታል። አዎ፣ ግን ያንን ሁሉ ግን ማንን ተስፋ ያደርግ ነበረ? እግዚአብሔርን ተስፋ ያደርግ፣ የፈጠረውን አምላክ ተስፋ ያደርግ ነበረ። ያንን ጥበብና እውቀት የሰጠውን ተስፋ ያደርግ ነበረ። ተስፋ አልቆረጠም። ሐዋርያ ሥራ 17:27 ታነብልን? ሐዋርያ ሥራ 17:27 ላይ
ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔር ሊፈልጉት ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ፣ የተወሰኑትንም ዘመናት በሚኖሩበት ስፍራ ዳርቻ መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም።
አሜን። እግዚአብሔር የራቀ አይደለም። እሱ የቅርብ አምላክ ነው። እግዚአብሔር ከእስትንፋሳችን ይልቅ ቅርብ ነው ነው የሚለው። ስለዚህ እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። ልዩነት የለንም እኛ ከአንድ ነው የተፈጠር ነው። ዛሬ ጠላት ነው አንተ የከሌ ወገን ነህ አንቺ የከሌ ወገን ነሽ እያለ ውስጣችንን ያበላሸው፣ ነገር ግን ከዛም ደግሞ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በክርስቶስ ኢየሱስ ያመንን ደግሞ የከሌ እኔ የፍስሐ ልጅ አይደለሁም፣ እሱም ያባቱ ልጅ አይደለም፣ ሰብለም የዝናብ ልጅ አይደለችም፣ ህይወቲናም ያቤሴሎም አይደለችም። ስለዚህ የማንን የእግዚአብሔር ነን። በቃ የእግዚአብሔር ልጆች ነን ሁላችንም። ስለዚህ ከአንድ ወገን ተፈጠሩ ነው የሚለው። ከዛ የበለጠ ደግሞ እኛ ከእግዚአብሔር የተወለድን አንድ ወገኖች ነን። ስለዚህ ይሄን እያሰብን ይህንን እድል የሰጠንን ይህንን ተስፋ የሰጠንን እግዚአብሔርን እለት እለት እየፈለግነው እንደ ንስር እየታደስን በምንታደስበት መንገድ ውስጥ ብዙ መከራ አለ፣ ብዙ ችግር አለ። በዛ ውስጥ ሁሉ ግን አልፈን እግዚአብሔር አምላካችንን እያመሰገንነው መኖር አለብን። አንድ ሶስት ነገሮች እናገርና እጨርሳለሁኝ። ክብር ለእግዚአብሔር ይሁን። እግዚአብሔር እንድንፈልገው ይፈልጋል። ታዲያ እንዴት እንፈልገው ካለን፣ አንደኛ እግዚአብሔርን በቃሉ ነው የምንፈልገው። ቃሉን በቃሉ ውስጥ እሱ ነው። እግዚአብሔር በመጀመሪያ ነበረ፣ እርሱም እግዚአብሔር ነበረ ብሎ በዮሐንስ 1:1 ላይ እንደተናገረው ላንብብ ይሄንን ቃል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በቃሉ እግዚአብሔርን እንፈልገዋለን። እግዚአብሔር ያለው በዚህ በሰጠን በራሱ በቃሉ ውስጥ ነው እግዚአብሔር ያለው። ክብር ለኢየሱስ ክርስቶስ ይሁን። በመጀመሪያ ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። ስለዚህ እግዚአብሔር ቃሉ ስለሆነ ቃሉን በማንበብ ቃሉን በማሰላሰል ቃሉን በማጥናት እለት እለት እሁድ እሁድ ስንመጣ ብቻ አይደለም፣ ወይ በሳምንት አንድ ቀን ሁለት፣ እለት እለት በሚኖረን ሰዓት በሚኖረን ጊዜ እለት እለት የእግዚአብሔርን ቃል እያነበብን በጥንቃቄ በማሰላሰል በመረዳት በህይወታችን ደግሞ ያነበብነውን ቃል ተግባራዊ በማድረግ ስንወጣ ስንገባ እግዚአብሔርን እናውቀዋለን። መዝሙረኛው ዳዊት ምንድን ነው ያለው? አንተን እንዳልበድል ቃልህን በውስጤ ሰወርኩ አለ። በቃ እንደገና ዮሐንስ ወንጌል ምዕራፍ 14 ላይ ጌታ ኢየሱስ ክርስቶስም በእኔ ብትኖሩ፣ በእኔ ውስጥ እናንተ ብትኖሩ፣ በእናንተ ውስጥ ደግሞ ማ ቢኖር? ቃሌ ቢኖር። በቃ ደሳ ነው ያለው። ስለዚህ ሁል ጊዜ የማያምን ወይ ደግሞ አንድ ደግሞ ወይ ደግሞ አሳች እንኳን ቢመጣ ሊያስታችሁ እንኳን ቢመጣ ቃሉ በውስጣችሁ ካለ በቃሉ ታሸንፉታላችሁ። ጌታ ኢየሱስ ክርስቶስንም እኮ ሊፈትነው ሲመጣ ተብሏል እያለ ነው የመለሰው። በቃሉ ነው የመለሰው። የእግዚአብሔር ልጅ ነው። ዞር በል ከዚህ ብሎ ሊያጠፋው ይችላል፣ ግን አላደረገም። እንዲህ ብሎ ተጽፏል እያለ የጠላትን ሀሳብና ፈቃድ ያከሸፈው ጌታ ኢየሱስ ክርስቶስም በቃሉ መሰረት ነው። ሁለተኛ በጸሎት የእግዚአብሔር ቃል በፊልጵስዩስ 4:6 ላይ በነገር ሁሉ በጸሎት በምልጃ እንደገናም ከምን ጋራ? ከምስጋና ጋራ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በቃ በጸሎት ነው። በቃ በጸሎት ነገሮቻችንን ልናሸንፍ የምንችለው በጸሎት ነው። በቃ ከእግዚአብሔር ጋር እየተነጋገርን እንዲህ ብለህኝ የለም፣ እንደ ቃሉ በቃልህ እንዲህ ብለህ የለም፣ ፈጽም። እግዚአብሔር ለቃሉ ታማኝ ነው። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል ብሎ የተናገረ አምላክ ነው። ሰዓት ይሄዷል፣ ይቅርታ። እንግዲህ ሶስተኛው ምሳሌ 13:20 ላይ እንደሚናገረውና እንደገና መዝሙር 133 ከቁጥር 1 እስከ 3 በሚናገረው በቅዱሳን ህብረት ነው። በዚህ በቅዱሳን ህብረት ውስጥ ህይወት አለ። ጸጋ እንከፋፈላለን፣ የክርስቶስን ፍቅር እንከፋፈላለን፣ እርስ በርስ እንተያያለን። ይሄ እግዚአብሔር ያዘዘው ነው። ቅዱሳን በህብረት ቢቀመጡ እነሆም መልካም ነው፣ እነሆም ያማረ ነው ያለው። በዛ እግዚአብሔር ምንን አዘጋጅቷል? ህይወትንና በረከትን አዟል። የምንበላው ሻይና ዳቦ ብቻ አይደለም በረከት፣ በምንተቃቀፈው ውስጥ በረከት አለ። ክብር ለኢየሱስ ክርስቶስ ይሁን፣ የእግዚአብሔር ስም የተባረከ ይሁን። አራተኛው ደግሞ ቅዱሳት ምስጢራትን የእግዚአብሔር ቤተ መቅደስ ወይም የእግዚአብሔር ቤት በሚያዘጋጁት ቦታ ላይ ቅዱሳት ምስጢራትን በመካፈል ነው። ሁላችንም ተጠምቀናል። ከተጠመቀን በኋላ ደግሞ ሁል ጊዜ በሚደረገው ቅዱስ ቁርባን ላይ ደግሞ እንደዚህ ስርዓት በሚደረግበት ጊዜ ደግሞ ይህንንም መካፈል አለብን። ለምን? ስጋዬን የበላ ደሜን የጠጣ ስለ እኔ ምስክር ይሆናል ይላል። ስለ ክርስቶስ ኢየሱስ መመስከር አለብን። የግድ የቤተ ክርስቲያን ፓስተር ወይም ወንጌላዊ አይደለም። ሁላችንም ስጋውን በልተናል፣ ደሙን ጠጥተናል። ስለ ክርስቶስ ትንሣኤ፣ ስለ ክርስቶስ ሞት ምስክሮች ነን። መመስከር አለብን። የት? በቤታችን፣ ለእህት ለወንድሞቻችን፣ በመስሪያ ቤት፣ በትምህርት ቤት ስለ ክርስቶስ ኢየሱስ መናገር ግዴታችን ነው። ስለዚህ እነዚህን በመፈጸም እንደ እግዚአብሔር ሐሳብና ፈቃድ እንመላለሳለን። ስለዚህ እግዚአብሔርን በመተማመን እየጠበቅነው ነው፣ ግን እየታደስን ኃይላችንን እያደስን ከፍ እያልን በነገሮቻችን ላይ እየወጣን ሳንደክም ሳንታክት እግዚአብሔርን እያመሰገን ነው። በምንሰማው በምናየው ነገር እየማለድን እየቃተትን በእግዚአብሔር ፊት እየጮህን በእግዚአብሔርን በመተማመን እንጠብቀዋለን። የእግዚአብሔር አምላካችን ስም የተባረከ የተመሰገነ ይሁን። ክብር ሁሉ ለኢየሱስ ክርስቶስ ይሁን ለጥበበት